በቅድሚያ አመሰግናለሁ አቶ ተድላ ለጊዜው። እስቲ ለአድማጮቼ በቅድሚያ ራስዎን ያስተዋውቁልኝ።
እኔ እንግዲህ እዚህ የኒውዮርክ ነዋሪ ነኝ። አሁን ወደ 30 አመት በላይ ሆኖኛል ማለት ነው። ብዙ ፕሬዚደንቶችም አይቻለሁኝ። እዚሁ ከተማ ነው፣ ከዚህ ከተማ ውጪ ተማሪኩም እዚሁ ነው የኖርኩት።
አንዳንድ ሰው እድሜውን በፀሐይ ይቆጥራል፣ አንዳንድ ሰው በጨረቃ ይቆጥራል። እርስዎ በፕሬዚደንቶች ነው የሚቆጥሩት።
ልክ ነው።
እንግዲህ ካነሱት አይቀር እስቲ በቀጥታ ወደዚህ ወደሚቀጥለው የፕሬዚደንታዊ ፉክክር ጉዳይ ልውሰዶትና እርስዎ ብዙ ጊዜ ሳይዎት በጽሁፎቹ በምልልሶቹ የፕሬዚደንት ትራምፕ ደጋፊ ይመስሉኛል እና እውነት ነው ይሄ?
ያው የፕሬዚደንት ትራምፕን መደገፍ የጀመርኩት ከመጀመሪያው ጊዜ ጀምሮ ነው። ገና ከሂለሪ ክሊንተን ጋር መወዳደር ከመጀመሩ ዘመቻ ላይ በነበረበት ጊዜ እኔ የሂለሪ ተቃዋሚ ነበርኩኝ። የሂለሪን ተቃዋሚ በመሆኔ ያው በዛን ጊዜ የፕሬዚደንት ደጋፊ መሆን ግድ ይኖር ነበረ። ስለዚህ ደጋፊው የተጀመረው የኦባማ እና የሂለሪን ቡድን በመቃወሙ ሆኖ ነው ያን የተጀመረው። አሁን ግን ከስራው በኋላ አራተኛ አመቱ ስራ በኋላ ይሄ ፕሬዚደንት ሊቀጥል ይጠቅማል ብዬ በፍጹም አምናለሁ።
እንግዲህ በከተማም የአንድ ከተማ ሰው ናችሁ፣ ከሁለቱም ጋር ቢሆን ለነገሩ ከውጭ ጉዳይ ሚኒስትር ሂለሪ ክሊንተንም ሆነ ከፕሬዚደንት ትራምፕ ጋር የኒውዮርክ ሰዎች ናችሁ። ምናልባት በወሬም በውሎም የበለጠ ያውቋቸዋል ሁለቱን። እና ፕሬዚደንት ትራምፕን መጀመሪያ ላይ የደገፉት ፕሬዚደንት ትራምፕን ለመደገፍ የእሳቸውን አስተሳሰብና አመለካከቶች ተከትለው ወይም ተስማምተውባቸው አይደለም ማለት ነው? ሂለሪ ክሊንተንን ለመቃወም ብቻ ሲሉ ነው መደገፍ የጀመሩት እሳቸውን?
አይደለም። እኔ የሂለሪ ተቃውሞዬን በሰዓቱ በቀጥታ ጦርነት አፍቃሪ ሴት በመሆኗ ነው። በተለይ ሊቢያ ውስጥ ኦባማ በፊት ለፊት ሳይሆን በሁለተኛ ደረጃ ድጋፍ በሚል ገብተው የሊቢያን ላይ የፈጸሙት እንትን በጣም ለእኔ ህገወጥ የሆነ ድርጊት ነው። ያ ለራሱ ለእኔ ሂለሪ እንደ ጀግንነት የቆጠረችው ውጊያና ያመጣው ጥፋት መዘዙ በከፍተኛ ደረጃ እቃወም ነበር። ስለዚህ ትራምፕ ጦርነት በተለይ ገልፍ ኢራቅ ውስጥ ገብቶ የጠፋውን ንብረት የመሳሰለውን ኮምፕሊትሊ የሚቃወም ሰው በመሆኑ በዚህ ፍጹም እስማማ ነበር። እኔ ዋነኛ የሂለሪ የውጭ ፖሊሲ ከኦባማ ጋር ሆነው የፈጠሩት የውጭ ፖሊሲ በተለይ እኛን አፍሪካን በሚመለከት ፍጹም በተለይ ሊቢያ ላይ ባደረጉት ከፍተኛ ግፍ የኢራቁንም ጨምረ ይሄ ለእኔ በቂ ነበረ። ሂለሪ ክሊንተን ፕሬዚደንት ብትሆን ያን ጊዜ የኦባማ ሶስተኛው ተርም ሶስተኛው ክፍል ማለት ነው ወዴት እንደምንሄድ አላውቅም ነበረ። እሷ ፕሬዚደንት ሆና ቢሆን ኖሮ በእውነቱ የትራምፕ ፕሬዚደንት መሆን እኛን ከጦርነት አድኖናል። ይሄ ምንም ጥያቄ የለው።
እስቲ ወደ ፕሬዚደንት ትራምፕ እመጣለሁኝ። የጀመሩትን ሀሳብ አንዴ ላስጨርሶትና የኦባማ አስተዳደር ለአፍሪካ ይሰጥ በነበረው ድጋፍ ምናልባት ከፕሬዚደንት ቡሽ ጎን ከ43ኛው ፕሬዚደንት ማለቴ ነው ጋር ከፍተኛ ነበር ነው ተብሎ የሚሞገሱት በተለያዩ በኢነርጂ በኩል አፍሪካ በምግብ ራሷን እንድትችል በማድረግ በኩል በልማት እርዳታ በኩል እና በመሳሰሉት እና ለአፍሪካ ጠቃሚ አልነበሩም ወይም አፍሪካን ይጎዱ ነበር የሚል ሀሳብ ነው ያለሁት?
አይደለም። ኦባማ የዚህ የኢነርጂ ፖሊሲ አፍሪካ በራሷ ምግብ ትችለው ፖሊሲ ደግፍ ነበር። ለአፍሪካ እንደውም ከኦባማ ይልቅ በኤድስ ፕሮግራም ላይ ከፍተኛ ገንዘብ የሰጠው የቡሽ አድሚኒስትሬሽን ነበር።
ለዚህ ነው ፕሬዚደንት ቡሽን የጠቀስኩልዎት።
አዎ፣ ፕሬዚደንት
አፍሪካውያን እንደ ጀግና ነው የቆጠሯቸው የተቀበሏቸው።
አዎ፣ የፕሬዚደንት ቡሽ ያ የተሰጠው ገንዘብ ወደ 50 ቢሊዮን ይሁን ነው የሚባለው እርግጠኛ አይደለም። አፍሪካውያንን ህይወት በማዳን በኩል የቡሽ አድሚኒስትሬሽን ትልቅ ውለታ ነው ያሉ ምንም
ፔፓር የሚባል መርሃ ግብር ያስቸው ናቸው።
ይሄን እና የቡሽ አድሚኒስትሬሽን እንደ መሰለኝ ሰብአዊነትን በሚመለከት አፍሪካ ከፍተኛ እርዳታ ነው የቡሽ አድሚኒስትሬሽን ያደረገው። የኦባማ አድሚኒስትሬሽን በበኩሉ ያደረገው ነገር አለ። አፍሪካ ራሳቸውን በምግብ እንዲችሉ በኢነርጂ አሁን የኢነርጂን ነገር ስታነሳብኝ በኦባማ አድሚኒስትሬሽን ጊዜ ነበረ የእኛ የህዳሴ ግድብ የተጀመረው። ያንን በሚመለከት የኦባማ አድሚኒስትሬሽን ድጋፍ አልነበረም። ለኢትዮጵያ የሰጠው ድጋፍ የለም። ኢነርጂ በሚመለከት እነሱ በሚያምኑበት መንገድ የኢነርጂ ኃይሎቻችን እንድንጠቀም ሞክረዋል። በምግብ ራሳቸውን እንዲችል የመሳሰሉት ነገር ሞክረዋል። ይህንን እያደረገ የኦባማ አድሚኒስትሬሽን ትልቁ ከኢትዮጵያ ጋር መንግስት ጋር የነበረው ፍቅር በሶማሌ ጦርነት ከአልሻባብ ጋር በመዋጋት በሚለው ላይ ነው። ትልቁና ለኢትዮጵያ ውዳሴ ያቀርቡ የነበረው የኦባማ አድሚኒስትሬሽን እንደ ኢትዮጵያ ጦረኛ የለም ኃይለኛ ተዋጊዎች ናችሁ ኢትዮጵያ በጎበኘበት ጊዜ ኦባማ የነገረንም ትልቁ ነገር ይሄን ነው እና ለራሳቸው ፍላጎት የኢትዮጵያን የጦር ኃይል ተጠቅመውበታል። እንግዲህ በዚህ ኢትዮጵያ ምን ያህል ተጠቀምን? ሶማሌ በኩል ሽብርተኞችን ለመዋጋት የጠፋውን የሰው ህይወትም ጉዳቱም መዘዙን ስትመዝን የኦባማ አድሚኒስትሬሽን የሚታወቅበት ኢትዮጵያን ይሄንን የሽብርተኛን በመዋጋት ባለው ላይ የተንተራሰ ግንኙነት ነው። ራሳችንን በምግብ የመቻለው የመሳሰለው ነገር በመሰረቱ የሀገራችን የውስጥ ፖሊሲ ነው መሆን ያለበት። በተረፈ እርዳታ ረድተውናል። በእውነት ነው ኢትዮጵያ በምግብ እጥረት በምትቸገርበት ጊዜ ሲጮህ መቼም ተራብን በሚባልበት ጊዜ ኦባማ አድሚኒስትሬሽን አቅርበዋል። በተረፈ ግን የኢትዮጵያን የመብቶች ጉዳይ ስለ ዲሞክራሲ ኦባማ የሚያወራው እና ኢትዮጵያ ውስጥ ሲደረግ የነበረውን ነገር ስታይ የኦባማ አድሚኒስትሬሽን ለኢትዮጵያ በተለይ ለአፍሪካ ያበረከተው ነገር በምን እናስታውሰዋለን ብለህ ብትነግረኝ እኔ ከካይሮ ጀምሮ በጥሩ ንግግር ነው። ጥሩ ንግግር ካይሮ ዩኒቨርሲቲ ተናገረ። በኋላ የመጣውን ህዝባዊ አመፅና የደረገውን ጥፋት ታያለህ። ኢትዮጵያ ውስጥ አንድም ጊዜ ለተደረጉት ህገወጥ ምርጫዎችም ምኖችም የኦባማ አድሚኒስትሬሽን አንድም የለም። እኛም እየሄድን ኦባማ አድሚኒስትሬሽን ላይ ስንሰለፍ እኔ 8 ዓመት ሙሉ ኦባማ አድሚኒስትሬሽን ላይ ሰልፍ ወጣ ነበር። እባካችሁን ሀገራችን ወደ መጥፎ አቅጣጫ እየሄደች ነው፣ ሊሰሙን ፈቃደኞች አይደሉም። እንደውም እዛ ያኔ ዋሽንግተን የረሃቡን በሚመለከትበት ጊዜ በተደረገው ላይ ትልቅ ሰልፍ ዋሽንግተን መኪና መንገድ ሁሉ ዘግተን ጮሆናል። የኦባማ አድሚኒስትሬሽን ስለ ዲሞክራሲም ሆነ ስለ አፍሪካን የአሜሪካ የፖለቲካ ለራሷ ለውጭ ግንኙነቷ የራሷን ፍላጎት ለማርኪያ መሳሪያ ነው ያደረገው።
እስቲ ወደዚህ የሀገር ውስጥ ጉዳይ የትራምፕ አስተዳደር ምን እንዳበረከተ ምን አስተዋጽኦ እንዳለው ወደኋላ ይመለሱልኛል። አሁን ግን ወደ አሁን ሁኔታ እንምጣና ሰሞኑን በዲሞክራቲክ ፓርቲውና በ ሪፐብሊካን ፓርቲው ጉባኤዎች ተካሂደዋል። ሁለቱም ፓርቲዎች የራሳቸውን እጩዎች ሰይመዋል። የኦባማ ምክትል ፕሬዚደንት የነበሩት ጆ ባይደን ዲሞክራቲክ ፓርቲውን ሊወክሉ ነው። ተቀማጩ ፕሬዚደንት ዶናልድ ትራምፕ በሪፐብሊካን ፓርቲው ስም ሊወዳደሩ ነው። ሁለቱን ሲመለከቷቸው እርስዎ ምንድን ነው የትራምፕ ልዩ ሰብዕና፣ ልዩ የአመራር ችሎታ ብለው ያምናሉ? ከአስተሳሰባቸው ጀምሮ
ትራምፕ ይሄ የምናውቀው ፖለቲከኛ አይደለም። ፖለቲከኛ ባለመሆኑ የፈለገውን ነው የሚናገረው። በዚህም አንዳንድ ጊዜ ስህተት ይሰራል። ፖለቲከኛ አለመሆኑም የአሜሪካ ሕዝብ የሚያውቀው በዚህ ምክንያት ነው። የተዘጋጀና የተጻፈ ነገር ማንበብ ስለማይስማማው ብዙ ጊዜ አንዳንድ ጊዜ መስመር እየሳተ ይናገራል። እኔ ትራምፕን የሚያየው የሚያምንበትን ነገር ሊያደርግ የሚችል ሰው አድርጌ ነው የሚያደርገው። ብዙ ከመናገር ይልቅ ለማድረግ ይችላል። ለማድረግ የሚችለውን ነገር ላለማድረግ ነገ ይሄን ባድረግ ፖለቲከኞች እንዲህ ይሉኛል የሚል ነገር አይደለም በማድረግ ላይ ያለው። ስለዚህ በድፍረት ነው ብዙ ነገር እየሰራ ያለው። በሀገር ውስጥ ፖሊሲም ሆነ በደጅ ፖሊሲ ብዙ ጠላት የሚያፈራው ምክንያት ምንድን ነው? እንደ ሌሎች ፖለቲከኞች ፖለቲከኛ ማድረግ የሚገባውን ነገር አይደለም የሚያደርገው። ይሄ ነው ሰብአዊነቱ። እኔ ግለጸኝ ብትል ትራምፕ ፖለቲከኛ አይደለም። ፖለቲከኛ ካልሆነ ምን ያደርጋል ታዲያ ብለህ ብትጠይቀኝ ይሻል።
አዎ፣ ተከታዩ ጥያቄ ነው። ፖለቲካ መቼም የሀገር አስተዳደር የህዝብ አመራር ሙያ ነው። ብስለትን ይጠይቃል፣ ልምድን ይጠይቃል። ፖለቲከኛ አይደለም ትራምፕ የሚሉኝ ከሆነ ምንድን ነው እሳቸውን ለመሪነት አሜሪካን ለምታግር መሪነት ሊያበቃቸው የሚችለው ነገር?
እንግዲህ ትራምፕን የአሜሪካ ህዝብ በብዛት የመረጠው ማለት በቁጥር እንኳን ሂለሪ የተሻለ ቁጥር አግኝታለች። ያው በአሜሪካ አሰራር መሰረት ትራምፕ የተመረጠበት ምክንያት ምንድን ነው? የአሜሪካን ህዝብ በተለይ ይሄ ድንበር የሌለው ጦርነት ውስጥ መግባትና ከውጭ የማኒፋክቸሪንግ ኩባንያዎችም መኪናም በለው ምንም በለው ከአሜሪካ ውጭ የተሰራ አሜሪካ እቃ ተቀባይ ሆነ የንግዱንም ባላንስ ሂሳብ ስታየው ኢኮኖሚ እየተጎዳ ነው የመጣው እና ይሄ ህዝቡን አስቆጥቶታል። ናሽናሊዝም፣ ይሄ የኢኮኖሚክ ናሽናሊዝም ገበሬው
የምጣኔ ሀብት ብሔረተኛነት ነው የሚሉኝ፣ አሜሪካ ትቅደም ፍልስፍና ነው የሚሉኝ።
በቀጥታ ይሄ በስራ ምክንያትም ስራ ወደ ሌላ ቦታ የሄደበትን ስራ የፈታውንም ብዙውን ይሄ እነ ሂለሪ ክሊንተን ስም የሰጡት አለ። ዝም ብሎ እውቀት የሌለው መጥፎ ስድብ የምትሰድበው በእንግሊዝኛ አለ። እንደነዚ አይነቶቹን ሁሉ ያስቆጣበት ምክንያት የትራምፕን በመናቅ ፕሬዚደንት መሆን አትችልም አንድ ሰው አንተ የፕሬዚደንት መሆን ጠባይ የለህም የሚለው ነገር ሌሎችን መራጩ ህዝብ ላይ ቁጣ ነው የሚያስመጣው ምክንያቱም ማን ነው እናንተን ለፕሬዚደንትነት የሚያበቃ አንተ እንደምትለኝ ይችላልታም አሁን በችሎታና በፖሊሲም በምንም በለው ኦባማ የመሰከረው ነው ሂለሪን የመሰለ ፕሬዚደንት ወንድም ሆነ ሴት በምድር ላይ የለም የሚለው ካምፔን ብዙ የሚያስቆጣበት ሁኔታ አለ ለምን ይሄ የሚያሳየው ምንድነው ጥቂቶች ክፍሎች ሀብትና ዕውቀት ያላቸው ብቻ የነሱ ስራ ነው ፖለቲካ የሚለው ነገር የተቃወመው ቀላል ቁጥር አይደለም ትራምፕን የሚያመጣው ይሄ ኃይል ነው ፖለቲካ የጥቂቶች መሳሪያ አይደለም ያንተ ነው የፖፑሊስት የምትለው ህዝበኛነት የምትለው ቅስቀሳ ይሄ ያንተ ነው አሜሪካ ያንተ ነው ለምሳሌው ነገር ስልጣን ላይ ወጥቷል ትራምፕ አሁን እንደምትለኝ አራት አመት ስልጣን ላይ ከወጣ በኋላ ይሄ ሰውዬ ተምሯል ምክንያቱም እንዳልከኝ የፖለቲካ ሰው ካልሆነና መምራት ካልቻለ አንድ ሰው እንዴት ፖለቲከኛ ይሆናል ብለህ ለጠየቀኝ መልሱ ፖለቲከኛ እንዲሆን ያደረገው የገፋውና የህዝብ ነው ይሄ ህዝብ ዘዝበኝ
እንዴት ፖለቲከኛ ይሆናል ሳይሆን ፖለቲካ በሰው ተፈጥሮ ውስጥ ያለ ክስተት ይመስለኛል ያለ ሁኔታ ይመስለኛል ከአመራር ጋር ከአገዛዝ ጋር በተያያዘ ነው ያልኩት አክሪን ከመምራት ጋር ከህዝብ አስተዳደር ጋር
ይሄ ነው ትራምፕ እንግዲህ እንደምታውቀው ነጋዴ ሰው ነው ከሰዎች ጋር ሆኖ ሀብት ይዞ ሰው አሰርቷል ምን ብሏል ነገር ግን ትልቅን ሀገር አሜሪካን የሚያክል ከማያውቅበት ከተማ መጥቶ ዋሽንግተን አካባቢ ይሄ ቤልትዌይ የምትለው ህዝብ በብዙ የተሳሰረ ሎቢው ምኑ ባለበት ቦታ ትራምፕ እንግዳ ሰው ነበር ልክ አንድ ሰው የማያውቅበት ሀገር እንደው ሻንጣ ይዞ የገባ ያህል ነው ትራምፕ የመጀመሪያውም ስልጣን እንደገዛ ጊዜ ጀምሮ አንድ ነገር የማትረሳው አለ ይሄ ሰውዬ ስልጣን ላይ የገባ ጊዜ ትራምፕ ፕሬዚደንት አይደለም የሚሉም ኃይሎችን የተፈጠሩበት ጊዜ ነበር እና ትራምፕ በመሰረቱ ባይተዋር ሰው ነበር ዋሽንግተን ሲገባ አትፈለግም የተባለ ሰው ነው ፕሬዚደንትም ልትሆን አትችልም የሚሉት ኃይሎችን ብሏል ደግሞ የማትረሳው ነገር አለ የኦባማ አድሚኒስትሬሽን ለትራምፕ ሰላማዊ የሆነ ሽግግር አይደለም ያደረገለት ብዙ መሰናክል ተፈጥሮ ጊዜውን ሁሉ ራሱን በመከላከል ላይ እንዲያጠፋ የተገደደ ሰው ነው ይሄ ሰውዬ እና ትራምፕ በመሰረቱ ከተጀመረበት ጊዜ ጀምሮ በሚደንቅ ነገር አሁን ዳኞች ሹመት የመሳሰለ ነገር ብዙ የሚደንቅ ነገር ባጭር አመት ውስጥ አድርጓል የተሾመው የዳኛ ቁጥር ብትለኝ ኮርስ የሚረዱት ሰዎች አሉ በመሸም አማካሪዎቹ ቤተሰቦቹንም ይዞ ገብቷል ግን እንዲረዱ ሲያመጣቸው ሰዎች የተቻለውን ያስተመኩሩ አንዳንድ ውጤቶች ተገኝተዋል ሰው መሾም ይሄን የመሳሰለ ነገር ሌላ የማይቀር ነገር የማይኖር ነገር ደግሞ በተለይ ከቻይና ጋር የፈጠረው የገበያ የንግድን ያለመመጣጠን በመቀየር ታሪፍ በመቀየር ናፍታ የሚባለውን በአዲስ ሲስተም በመቀየር በጣም ተጨባጭ ሆኖ የኢኮኖሚክ ስራው ሰጥቷል ይሄ ትልቅ ነገር ያደረገው በፖለቲካው በኩል እንተ እንደምትለው ብዙ ጣላቶች ሊያፈራ የቻለው ምንድነው ካውሮፓኖች ጋር ሳይቀርብ የተጋጨበት የናቶን ነገር ማጥፋት ይችላል ዲፕሎማት አይደለም አይባልም እንደዚህ ገንዘባችሁን ክፈሉ አይባልም ነው ኦባማ እንደዚህ ያሉ እባካችሁ የተባለውን ነገር ክፈሉ ብሎ የጠየቀ የአሜሪካ መሪ የለም ትራምፕ ነጋዴና የቢዝነስ ሰው ነው እንዴት ነው እናንተ ሂሳባችሁን ማትከፍሉት እኛ ወጪ ያወጣል የትራምፕ አካሄድ እንደዛ ነው ካልከፈላችሁ ሰርቪስ መስጠት አልችልም ይሄ ብዙዎቹ ተማርነው የሚሉትና በተፈጥሯቸው በፖለቲካ በሰልና ሀገር መራን የሚሉት ዲፕሎማቶች እንዲያነ ቋንቋ አያውቁም ስለዚህ ትራምፕ ፖለቲከኛ በማያደርገው ነገር ያደረገ ለሀገር የሚጠቅም ነገር አድርጓል በተጨባጭ ነው ከዚህ ውጪ በኢኮኖሚ በኩል በኔ ማይካር ነገር ይሆን ምንድነው በተለይ ለጥቁሮች ኢኮኖሚክ ኢምፓወርመንት በሚል በሰጠው ገንዘብ በተከፈለው ገንዘብ ብዙ ትናንሽ ቢዝነስ ሰዎች እንዲነቃነቁ አድርጓል ይሄ ተጨባጭ ነገር ነው ብዙ ሰው ጥቁሮችን ያላግባብ የታሰሩ ሰዎች ሪፐብሊካን ዴሞክራሲ በመተባበር ተወሰዱት እርምጃ መሰረት እነ ባይደን በጻፉት በ1994 ህግ የተወረወሩ ብዙ ወጣቶችን ያላግባብ ከእስር ቤት አስወጥቷል ይሄን ሁሉ ስታይ እሱን ከስልጣን ለማባረር ኢምፒችመንት ተብሎ ከተደረገበት ሴራ ጋር ስታይ በመሰረቱ በመከራ ላይና በስልጣን ላይ እንዳይቀመጥ የተጋፉት ዴሞክራቶች ስራ የሰራ ሰው ነው በእውነት ነው ምልክ እንደዚህ ስልጣን ላይ ያለ መሪ እኔ ሲደበደብና ሲጠላ በግልጽ ከስልጣኑ እንዲዘቅ ለማድረግ ይህ ሁሉ ሙከራ ሲደረግበት ይህ ሰውዬ ቀጥ ብሎ እስከ መጨረሻው ድረስ ታግሏቸዋል ይሄ ሁሉ ተደርጎ ነው አቶ ሰለሞን ኮቪድ የሚባል በሽታ ሲገባ ትራምፕ ኢምፒችመንት ላይ ነበር ኩምና ቆይ ጃንዋሪ ላይ ያለም በአጠቃላይ ስታይ ምንድነው ይሄ ሰውዬ ጥንካሬ ያገኘው ፖለቲከኛ ስለሆነ አይደለም የሚያስፈልገውን ነገር ማድረግ የሚገባውን ነገር በተለይ በመሰረቱ ከገንዘብና ከመንጋ የተያዘ ነገር ነው አሜሪካንን እዳ ተቀባይ መሆን የለበትም በአሜሪካ አድቫንቴጅ ማግኘት በቃችሁ ይላል ቻይናንም ኤሽያንም ሁሉንም ሀገር ለአሜሪካ ጠበቃ ሆኖ በዛ መሰረት ይሄ ክፉ ቀን ከመምጣቱ በፊት ኢኮኖሚው እንደ ጉድ ነበር አንኢምፕሎይመንቱም በጣም ትንሽ ነበር ሬከርድ ነበር። ከዛ በኋላ ያለው ታሪክ እንደምታውቀው ከኮቪድ በኋላ ያለው ፖለቲካ ራሱን የቻለ ሌላ ዓለም ውስጥ ነው የገባ ነው። ስለዚህ እናሁን እንነጋገረው በሙሉ ከኮቪድ በፊት የነበረው ትራምፕ እንጂ ከኮቪድ በኋላ ያለው ትራምፕ ደግሞ ሌላ ሰው ነው። አቶ ሰለሞን
ወደዚህ ወደ ኮቪድ ጉዳይ መለሳለሁኝ ወደ ኋላ። ነገር ግን እየተናገሩ ያሉ እንዳላቋርጦት አንድ ዝም ብዬ የዘለልኩት ነጥብ ነበር እርሶ ያነሱት። በተለይ በሽግግሩ ጊዜ የነበረው ሁኔታ ሰላማዊ አልነበረም ወይም ሰላማዊ ሽግግር አልተደረገለትም ብለው ነበረ ወይም ችግር የነበረበት ነበር ብለው ጠቅሰው ነበረ። እንደዚህ አይነቱን ክስ ፕሬዚደንት ትራምፕም ሲያነሱት ይሰማል። በተደጋጋሚ እሰለል ነበር ሁሉ ያሉባቸው ጊዜዎች ነበሩ። ለዚህ ግን አሳማኝ ማስረጃ እስካሁን ድረስ ያቀርቡ አልታየም። ሌሎችም የሚናገሩት ተንታኞችም ሆኑ ሌሎች የፖለቲካ ሰዎች የሚናገሩት ይህንኑ ነው። እርስዎ ሰላማዊ ሽግግር አልተደረገለትም ሲሉ ከምን ተነስተው ነው የጨበጡት? የሚያውቁት ነገር አለ? ምን ማለት ነው እንደዚህ ማለት?
ምንድን ነው ከዚህ በፊት የነበሩትን የሽግግሮች ቡሽንም ወደ ኦባማ አይተናል። ይሄኛው ለየት የሚያደርገው ምንድን ነው? የአሜሪካ ዜና ጣቢያዎች አንዳንዶቹ ሂለሪ ክሊንተን በምርጫ የተሸነፈች ጊዜ ሀዘን ላይ የተቀመጡ ብዙዎች አሉ። ፍጹም ያዘኑ ጋዜጠኞች አይቻለኝ። እንዴት እንዲህ አይነት ይሄ መዓት መጣ ተብሎ ይሄ ሀዘን ድባብ እንዳለ ነው ትራንዚሽኑ የተጀመረው። ከጃንዋሪ ጀምሮ አንዱ መንግስት ወደ ሌላው ሲሸጋገር ስልጣኑ እስኪረካከብ ድረስ የበፊቱ ናሽናል ሴኪሪቲ በለው ከዚህኛው ናሽናል ሴኪሪቲ ከሚ ጋር መነጋገር አለበት የሀገር ጉዳይ በመሆኑ ነው። አሁን እነ ሱዛን ራይስ እና እነ ማይክ ፍሊን ጋር የነበረው ግንኙነትና በቅርብ ጊዜ ወጥቶ የነበረው ዶኩሜንት እንደሚናገረው ይህንን ሰውዬ ወጥመድ ለማስያዝ ከራሻ ሰዎች ጋር ሲነጋገር በነበረበት ጊዜ የተነጋገረውን ነገር ሳይቀር ሁሉ እየጠለፉ እንደገና የትራምፕን ካምፔን ሰዎችን ሁሉ የራሻ ኤጀንት ናቸው የሚል ነገር ተፈጥሮ ይሄ ራሻ ነው ይህንን ምርጫ ያሸነፈው የሚባለው ሴራ በተጀመረበት ጊዜ ኦባማ አማራጭ የለውም፣ ህዝብ መርጧል፣ ማሸነፍ አለበት። ነገር ግን በንጹህ መንፈስ አይደለም ይሄ የተጋደ። ምክንያቱም የአሜሪካ ህዝብ ምርጫ ሲያሸንፍ የሚቀጥለው ፕሬዚደንት ማስረከብ ግዴታ ነው። ነገር ግን በቀና መንፈስ ቢሆን ኖሮ ይሄ እንደዚህ አይነቱ ኦባማም የሚያውቀው ባይደንም የነበረበት በፊት የእነሱ ግሩፕ ወደዚህኛው የሚደረገውን ሽግግር እንቅፋት ለመፍጠር ተሰርቷል። ይሄንን እነሱም አይክዱትም። አሁን አዲስ አንድ ደግሞ ኢንቨስቲጌት የሚያደርግ የማን ዱርሃም ነው ማን ነው የሚባል የሚያወጣው ዶኩሜንት አለ፣ እናያለን። ግን ከሚነገረው እኔ አንተም እኔም ከምንሰማው ይሄ ሰውዬ የተመረጠው በራሽያ ድጋፍ ነው፣ የራሽያ ሰላይም ነው፣ ራሽያ የሚያገለግል ነው፣ የራሽያ ፐፔት ነው እየተባለ የሚደረገው ካምፔን ሌሎቹ እነ ሱዛን ራይስ በስብሰባ ላይ እነ ባይደን በተገኙበት ሁሉ በጫጫሩት ወረቀት ላይ እንደዚህ ማለቴ ነው። ሴራ መኖሩ ግልጽ ነው። አሁን አንተ እንደምትለኝ ኢንቨስቲጌት ተደርጓል። ኢምፒችመንት የተባለው ሁሉ ተደርጎ በመጨረሻ የተገኘ ውጤት ምንድን ነው? ይሄ ነው ትራምፕን የሚያስደግገው የራሻ ሰላይ ነው የሚያሰኘው ነገር አልተገኘም። ስለዚህ በአጠቃላይ ምንድን ነው ይሄ ፕሬዚደንት የአሜሪካ ሕዝብ የሚያውቀው እስከ ኮቪድ ድረስ በከፍተኛ ዴሞክራቶች በአንድ በኩል ሪፐብሊካን በአንድ በኩል ሆነው የወገንተኝነት ፍርድ ለማስፈረድ መከራውን ያየ ነው። የአሜሪካ ሕዝብም እኔም ቁጭ ብዬ አዳምጬዋለሁ። በእውነት ነው የምልህ ብዙዎቹን ዲፕሎማቶች ዩክሬንን በሚመለከት የተናገሩትን አዳምጬያለሁ። በሚደንቅ ሁኔታ በሕዝብ የተመረጠውን የአሜሪካን ፕሬዚደንት ለመክሰስ የሄዱበት የነበረው መንገድ በዲፕሎማቶች ቋንቋ በጣም የሚያስደነግጥ ነበር። በእውነቱ ነው የምለው ለእኔ የወተርጌት ጊዜ አሜሪካን ውስጥ አልነበርኩም። ወንጀል ሲሰራ የአሜሪካ ህዝብ ያውቃል። ግን በፎልስ ዶኩሜንት በሴራ ተጠንስሶ ይህን ሰውዬ ለመክሰስ የደረገው ሙከራ በመሰረቱ የአሜሪካ ህዝብም አልደገፈውም። በመሰረቱ ትራምፕ ከዛ ያንን ከትከሻው አውርዶ በመነቃነቅ ላይ እያለ ነው ኮቪድ የመጣበትና ብዙ ፈተና የነበረበት ሁኔታ ነው የምለው እና የኦባማን አድሚኒስትሬሽን አቶ ሰለሞን በእውነት ወደፊት የኦባማ ሌጋሲን የሚጽፉ ሰዎች ዘርዝረው ማ ምን አደረገ የሚለውን ለታሪክ መጻፋቸው የማይቀር ነው። ማ አንድን የአሜሪካን መሪ የራሽያ ሰላይ ነው ብሎ የሚወነጅል አድሚኒስትሬሽን ውስጥ ያሉ ፖለቲሸኞች የኤፍቢአይ ሰዎችን በላቸው እነ ኮሚን በላቸው ያደርጉት የነበረው ነገር ለሚዲያው ይሰጥ የነበረው ሊክ የማድረግ ይህን ሰውዬ ምናልባት ደካማ ሰውዬ ቢሆን ኖሮ ሊያሳብደውትም በቃኝ ሊያድርግ ይችላል። ደካማ ሰው እኔ በሆነ ደካማ መሪ ቢኖር ወይም በሽተኛ ሰውዬ ቢሆን በቃኝ ብሎም ሊሄድ ይችል ነበር። በእውነቱ ግን ያንን ክፉ ቀን አሳልፏል ይሄ ሰውዬ። እኔ የዶናልድ ትራምፕ የማንም ሀገር ሰላይ እንዳልሆነ ፍሮም ዴ አውቃለሁ። ይሄ ፓትሪዮት ነው፣ አገሩን ይወዳል፣ አሜሪካ ፈርስት ይላል። ለምንድን ነው ለፑቲን ትራምፕ ሁሌ ሶፍት ነው እያለ ይነግረኛል። ከፑቲን ጋር ጦርነት እንዲከፍቱ የሚፈልጉ ሰዎች አሁንም አሉ። እንዴት ራሻ የአውሮፕላን በላዩ ላይ ሲሄድ ትራምፕ ዝም አለ ይላሉ። ሰዎቹ ይቀልዳሉ ማለት ነው። ለአሜሪካ በአሁኑ ሰዓት ፑቲንን ጠላት አድርገን ብንነቃነቅ ምን ለመሆን አውሮፓ ውስጥ ይሄን በዩክሬን ምክንያት አሜሪካ በናቶ ጦርነት እንዲከፍትልን ነው? አይደለም። ሌላ መንገድ አለ። አውሮፓን የማያደርጉትን ነገር የአሜሪካንን መሪዎች በሚድል ኢስት እንደገቡት ሁሉ በሌላ አገር እየገቡ ጦርነት እንዳይፈጠር ትራምፕ ጥሩ አድርጓል። ለዚህም ነው እኔ በዩክሬን ፖሊሲው ራሽያ በዓለም ህግ በሳንክሽን ተደርጎ ሊቀጣ ይችላል፣ ግን አሜሪካ ግን በመክንያት ከሌሎች ተላላቅ አገሮች ጋር ወደ ጦርነት የሚሄድበት ምክንያት የለም። ደካማ አገሮችንም በማስፈራራት ያው ሊቢያን እንዳደረጉ የሰው አገርም አላፈረሰም። ከሲሪያም መልክ ባለው መንገድ ነው ዊዝድሮ ያደረገው። የተፈጠረ ነገር የለም። ሳየው አሜሪካንን ከማያስፈልግ ጦርነት ጎትቶ አውጥቶልናል ትራምፕ። እና ይሄ መቀጠል አለበት። አሜሪካ በምንም አይነት አሁን አላስፈላጊ ጦርነት ውስጥ በመግባት የሚጠፋው የሰው ሀብትም ሆነ ንብረትም የሌላውንም ሀገር ሰዎች ህይወት ማጥፋት አስፈላጊ አይደለም። በዚህ ምክንያት ነው የቡሽ ዳይናስቲ ትራምፕን የሚጠላው፣ የክሊንተን ሰዎች ትራምፕን የሚጠሉት ሂለሪን በመሸነፉ ነው፣ ኦባማም ተሸንፏል። ስለዚህ ትራምፕ ያደረገልን ትልቅ ነገር ምንድን ነው? ፖለቲካ የእኛ የጥቂቶች ሰዎች ናቸው ብለው የሚያምኑትን ግሩፖች አሸንፎልናል። የቡሽን ፋሚሊ አሸንፏል፣ አንፈልጋቸውም፣ የጦርነት ፋሚሊ ነው በእኔ በኩል የምላቸው። የሂለሪንም ግሩፕና ክሊንተንም ያሸነፉት ምንድን ነው? ግሎባሊስት ነን፣ ችግር የለውም፣ ዓለም ሁሉ የሚመራው በኢንተርናሽናል እንትን ይሄ ባውንደሪ የሚባል ነገር የለም የሚባለው አለመስራቱን። ፖለቲካ ለእኔ የሚገባኝ ናሽናሊዝም ነው። ፖለቲካ ማለት ከቤት ነው የሚጀምረው። የአገርህን አገር ኢኮኖሚና ንብረት ሳታቋቁምና ህዝብህን ከችግር ሳታወጣ ዝም ብለህ ተነስተህ ሌላው ሀገር እየሄድክ እየፈነጨ ሀገርህን ማክሰር የለብህም። እኔ የማምነው በዚህ።
አቶ ተድላ ያነሷቸው ብዙ ነጥቦች ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ የተነሱ ጉዳዮችን ነው የተመሰረተባቸው ክስ በተወካዮች ምክር ቤቱ እና ሌሎችም የነበሩባቸው የፖለቲካ ፍትጊያዎች ወይም ትግሎች ማለት ይቻላል። ቀደም ሲል አንስቼ በነበረው ጥያቄ ግን ሽግግሩ ሰላማዊ አልተደረገላቸውም የሚል ጥያቄ ነው እና እዛ ጋር ካነሱት ስለ ላይ ይደረግባቸው ነበር ካሉት ነጥብ ምናልባት የመረጃ ተቋማቱ ያንን ያደርጉ ይሆን ነበረ። በሩሲያም ጉዳይ ቢሆን ከመረጃ ተቋማቱ ተገኘ በተባለ መረጃ ነው እንጂ አንዳንድ ጭብጦችን መንገድ ለማስያዝ ያህል ነው እንጂ የኦባማ አስተዳደር በቀጥታ ያደረገው ነገር ስለመኖሩ የተገኘ ማስረጃ የለም። ትራምፕ ታወርን ዋየር ታፕ ያደርግ ነበር የኦባማ አስተዳደር፣ ወይም ደግሞ ጆሮ ይጠባ ነበረ በመሳሪያዎች ተብሎም የቀረበ ክስ ነበረ። ያንንም የሚያረጋግጥ አልተገኘም። እና ለአሜሪካ ዴሞክራሲ ትልቁ ሀብቷ ትልቁ ጌጧ ሰላማዊ የፖለቲካ ሽግግር መኖሩ ነው። ሁልጊዜ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት በተሸጋገረ ቁጥር ማለት ነው። እና እርስዎ የጠቀሱት ሁኔታ በተደጋጋሚ ከሌሎችም ተጠቅሰው የነበረ ቢሆንም ይፋ የሆነ ማስረጃ ግን ተጨባጭ የሆነ ማስረጃ እስካሁን ድረስ ቀርቦ አላየንም። ምናልባት እርስዎም ይህንኑ በመገናኛ ብዙሃን የሚባለውን ወይም ከትራምፕ አካባቢ የሚባለውን ነገር አስደግፈው ካልሆነ በስተቀር የተጨበጠ ማስረጃ ይዘው ከሆነ እንደ መገናኛ ብዙሃን ቢያካፍሉን ደስ ይለኛል። ከዛ
እሱ ላይ እኔ ሚዲያው ከማያውቀው ውጪ የተለየ ነገር የለም። ነገር ግን ዋነኛው ለክሱ ሁሉ ምንጭ የሆነው የዲኤንሲ ሰርቨር መሰበር የተባለው የዚህ የስቲል ዶሴ የተባለው ሁሉ የዲሞክራቶች የነ ኦባማ የነ ሂለሪ ጥንስስ ነው። ኦባማ በቀጥታ እዚህ ውስጥ እጁ አለበትም ባይባልም ይሄ ሁሉ ሲደረግ የነበረው በእሱ አድሚኒስትሬሽን ከዛ ጊዜ ጀምሮ ነው። እዚህ ሰውዬ ላይ የራሻ ሰላይ ነው የተባለው፣ ሰርቨሩን ያሰበረው እሱ ነው፣ ኢሜሉንም ያሰበረው ትራምፕ ነው። ከራሻ ጋር ይሰራል ውስጥ ለውስጥ ነው። ከዛም የተገኘ ኤቪደንስ የለም። ትራምፕን በቀጥታ ከራሻ ጋር ኮሉዥን የሚባለው ነገር በኢምፒችመንትም ተሄዶ መጨረሻው የምናውቀው ነው። እኔም አንተ እንደምትለይ የኦባማም እንዲሆን በቀጥታ እሱ አደረገው የሚባል ነገር የለም። ነገር ግን ያ አድሚኒስትሬሽን የኦባማ አድሚኒስትሬሽን የሂለሪ አድሚኒስትሬሽን እና የነ ኮሚ የዛ የኤፍቢአዩ ኤፍቢአይ ገለልተ ከፍተኛ ሆኖ ስራ መስራት ሲገባው ፖለቲካ ውስጥ ገባ። ኮሚ የሚባል ሰውዬ ትዝ ይል እንደሆነ የእሷን ኢንቨስቲጌት ማድረግ አስፈላጊ አይደለም ብሎ ከምርጫው ስንት ነው ለሶስት ቀን በፊት ምንም የሰራችው ጥፋት የለም ብሎ ፍራጅ ሆኖ የተገኘ ነው። ስለዚህ ኮራፕሽኑ የተጀመረው ኤፍቢአዩ ምኑ የፖለቲካ መሳሪያ ሆኗል። ይሄ አንደር ኦባማ አድሚኒስትሬሽን ነው፣ በማንም ስራ አይደለም። ተጠያቂነቱ ሊሆን የሚችለው ይሄ ስሙዝ ትራንዚሽን ነው። የኤፍቢአዩ ፖለቲካ ውስጥ ሊገባ የቻለው መንገድ አግኝቶታል። ኮሚ እንደ ልቡ ሊፈነጥዝ የቻለውና ከውስጥ ኢንፎርሜሽን ለኒውዮርክ ታይምስ እያቀበለ ወሬ እያናፈሰ ፖለቲካ ሁሉ ሊተራመስ የቻለው በኦባማ አድሚኒስትሬሽን የመጣ ሰውዬ ነው። በኋላም ትራምፕም ያን ሰውዬ ተቀብሎታል። ምክንያቱም መንግስት ቢቀየር ገለልተኛ የሆነው የሚሰራው የህግና የምን አካል መከተላል እዚህ ሀገር እንደምታውቀው። ነገር ግን ኦባማን ምን ቅሬታዬ ምንድነው? ይሄን ነገር ማስቆም ይችል ነበር። የሚያውቀው ነገር ካለ ማስቆም ይገባው ነበር። አሁን ኤፍቢአይ ሰው የሚሰራው ኦባማ አውቅም ለማለት ይቸገራል። ምክንያቱም ይገናኛሉ። ናሽናል ሴኩሪቲ ስብሰባ ላይ ሱዛን ራይዝ እና ባይደን ሳይቀሩ እየተሰበሰቡ ምን ይመክሩ እንደነበረ መጨረሻ ታውቷል። ግን እንዳልከው ይሄ ነው የሚል ማስረጃ የለም። ስለዚህ ወደፊት ይሄንን የታሪክ ጸሐፊዎች ሊያወጡት ይችላሉ።
አቶ ተድላስቲ ወደ ሌላ ነጥብ ደግሞ ልውሰዶት። ቅድም እርሶም ጠቆም አድርገውታል፣ በተለይ የዘር ግንኙነትን የሚመለከት ነው ዩናይትድ ስቴትስ ውስጥ ያለውን። አሁን ሰሞኑን ደግሞ ተካሮ ያለ ሁኔታ ነው በአሜሪካ የፖለቲካ ዓለም ውስጥ። እንዳሉት ፕሬዚደንት ትራምፕ የተለያዩ ለውጦችን ለማድረግ ጥረት አድርገዋል፣ በጋድ ራሳቸውም ተናግረዋል። ለምሳሌ የጥቁሮች የመቀጠር መጠን ከማንም ፕሬዚደንት በበለጠ ሁኔታ በተሻለ ሁኔታ ከፍ እንዲል አድርጌያለሁ ብለዋል። ጥቁሮች፣ ሂስፓኒኮች፣ የጥቁር ዩኒቨርሲቲዎች የተሻለና ቋሚ የመንግስት በጀት ማግኘት እንዲችሉ ድጋፍ ማግኘት እንዲችሉ አድርገዋል። ዋይት ሀውስ ጠርተው አነጋግረዋቸዋል መሪዎቹን። የገለጹትን የ1994 ህግም እንዲለወጥ አድርገዋል። የወንጀል ህግ ጥቁሮችን እጅግ በጣም ተጎጂ አድርጓቸው የቆየው በዛ ህግ ውስጥ ምክትል ፕሬዚደንት ጆ ባይደን ያን ጊዜ ሴናተር ነበሩ፣ ድምፅ ሰጥተው እንደነበረ ነው የሚነገረው። ይህ ሁሉ ሆኖ ታዲያ በአሁኑ ጊዜ ሲመለከቱት በጥቁሮቹ አሜሪካውያን ዘንድ ሰፊ ድጋፍ እንዳላቸው ቁጥሮች የሚያሳዩት ለጆ ባይደን ነው። ምንድን ነው ይሄ ምክንያቱ ብሎ ያስባሉ? እርስዎ ጥቁር ኖት፣ ምንድን ነው የሚያስቡት እርስዎ ስለሳቸው የዘር አመለካከት?
እኔ መጀመሪያ አንድ ፍጹም የማልስማማበትና ጆ ባይደን በቅርቡ ነው ከወር በፊት የተናገረዋለ ትራምፕ ዘረኛ ነው የሚለው ፍጹም በዚህ አልስማማ። በዚህ የማልስማማበት ምክንያት ምንድን ነው? አንድን ሰው ዘረኛ የሚያደርገው በቀጥታ ስራው ነው። ትራምፕ ከተመረጠ ጊዜ ጀምሮ ለጥቁር የሚጠቅሙ ናቸው። በተለይ የጥቁር ኢምፓወርመንት ዞን ተብሎ በሳውዘርን ካሮላይና ሴናተር በቲም ስኮት አማካኝነት በመተባበር የተደረገው የኢኮኖሚክ እንቅስቃሴ በጣም የሚያኮራ ነው። ይሄ በቀጥታ የሚጠቅመው እንደኛ አይነት ጥቁሮች፣ ማይኖሪቲ፣ ስፓኒክስ መሳሰሉትን ነው። በኢኮኖሚ አንተን ከፍ የሚያደርግ መሪ ዘረኛ ነው ብለን ስትናገር በጣም ይከብዳል። እንዲያውም አንዳንድ ዘረኝነት ቃል የተናገሩት ባይደን እንደሆነ ራሱ አንተ የምታውቀው ነው። ጥቁር ናችሁ እኔን ካልመረጣችሁ ጥቁሮች አይደላችሁም ብሎ በቀጥታ ተናግሯል። በዚህ ብዙ ጥቁር ሰው ተቀይሟል። ለምንድን ነው እኛ የዴሞክራቲክ ፓርቲ ባህሪያ ነን ወይስ ምንድን ነው? ጭንቅላት ያለን ሰዎች የሚመስልን ጥቅማችን ይዘን እመርጣለናል። አሁን አንተ በነገርከኝ መሰረት ለትራምፕ ባለፈው ጊዜ የመረጡት ጥቁሮች ፐርሰንቴጅ ስንት ነው? ወደ 8% ገደማ ነው የሚሆነው ወይም ያንሳል። አሁን ግን ያ ቁጥር ከፍ ብሏል። ለባይደንም አደጋው ቀጥተኛው አደጋ ምንድን ነው? ይሄ ቁጥር 15-20% ይሆናል ተብሎ ነው እንግዲህ፣ ይሄም ግምት ነው፣ መላምት ነው። ይሄን ከሆነ ትራምፕ የባይደንን ያህል ጥቁር ድምፅ አለማግኘቱ እኔ ሊያስደንቀኝ አይችልም። የባይደን የጥቁር ድምፅ ነው እዚህ ያደረሰው። ፕራይመሪውንም ሊያሸንፍ የቻለው ባይደን በጥቁሮች ሽማግሌዎች በተደረገው ጥረት እንጂ ለዚህ ውድድር መብቃት አይገባውም ነበረ። ነገር ግን ትራምፕን በሚናገሩት አንዳንድ ነገሮች ተቀይሟል። ነገር ያለው ለምሳሌ ያኔ ቤተክርስቲያን ውስጥ የገደለው ሰውዬ ወጣት ገሎ፣ ከዛ እነዚህ የናዚ ሰዎች ሰላማዊ ሰልፍ ሲያደርጉ ትራምፕ እነዚህ መካከል ጥሩ ሰዎችም አሉ፣ እዚህም ጥሩ ሰዎች፣
የሻርሎትስቪል ቨርጂኒያን ታሪክ።
አዎ ኤግዛክትሊ። ይሄንን አይነት ቋንቋ በቀጥታ ብዙውን ሰው ያስቀይማል። ዛሬ ለምሳሌ በቀጥታ አንተም እኔም ሰምተነዋል። ዊስኮንሳን ሄዶ በመጠበቅ ጊዜ ጥያቄ ቀረበለት። ሲስተሚክ ሬሲዝም፣ ይሄ ሆን ብሎ ዘረኝነት አለው ነው የሚባለው። ባይደንም የሚያምነው እሱ ነው። ብዙ ዴሞክራቶች የሚነግሩት አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚባል ነገር አለ። ትራምፕ ለዚህ የሰጠው መልስ ምንድን ነው? አልመለሰውም። ይሄን ትራምፕ ባይደን ሲስተሚክ ሬሲዝም አሜሪካን ውስጥ አለ ነው የሚለው። ትራምፕ ግን ጥያቄው የሲስተሚክ ሬሲዝም ጉዳይ አይደለም የሎ ኤንድ ኦርደር ነው እያለ ይናገራል። አሁን እንግዲህ በፖለቲካ አንጻር ስታየው፣ አዎ የትራምፕ ሲስተሚክ ሬሲዝም የለም ክርክር አለ የለም፣ አሜሪካን ሁለት ቦታ የሚሰነጥቅ ነው። ይሄ የአሜሪካን ፓብሊክ ብትጠይቅ እኛ ኦባማን የመሰለ ጥቁር አሜሪካዊ የመረጥ ነው ዘረኞች የሆነ ሰዎች አይደለንም። ሲስተሚክ ሬሲዝም ከሀገር ውስጥ አለ ማለት ምንድን ነው? በትምህርት
ተቋማዊ ዘረኛነት
ተቋም ይሄ ሬሲዝም የመጣው ታሪካዊ ነው። ከባርነት ጊዜ ጀምሮ ጥቁሩን በኢኮኖሚ እንዳያድግ የተደረገ በዘረኝነት ይሄ እዚህ የደረስ ነው፣ በዛ ተሻግረን ነው። ስለዚህ ለትራምፕ የአሜሪካን ውስጥ ባርነት አለ የነበረው ለብትጠይቀው አይክልም። እነ ማርቲን ሉተር ኪንግ ጊዜ የነበረውን የመብት ትግል ተገቢ ነው ለብትጠይቀው አይደለም አይልህም። አሁን ግን ባለንበት ሰዓት ደረጃ አሜሪካን ውስጥ አንተ በትምህርት የመማር እድልህ የመኖሪያ ቦታ ወይም የመቀጠር ቦታ ላይ ሆን ተብሎ አንተን የሚያዘናጋ ነገር ካለ በግ የምትጠይቀው ጉዳይ ነው። ስለዚህ ለኔ አሁን ትግሉ ምንድነው? አሜሪካን ውስጥ ፖሊሶች የሚያደርጉትን ህገወጥ ድርጊት በሚያስነሳው ቁጣ ጥቁሩ ብሶት ያለበት ሰው ሁሉ በዛ ተነስተው እንደምታውቀው የራሱን አካባቢ ሱቅ ሳይቀር ማቃጠል ላይ ነው ያለው፣ ማጥፋት ላይ ነው ያለው። ይሄንን
እዚህ ጋር ትንሽ ለማስተካከል መቼም ጥቁሩ በጅምላ ሳይሆን ጆ ባይደንም ትራምፕ ራሳቸውም እንዳወገዙት የተወሰኑ በሁከት ላይ የተሰማሩ ክፍሎች እንዳሉ ነው ሲናገሩ የነበረው። አብዛኛው ጥቁር ሰላማዊ ሰልፍ ሰላማዊ እንቅስቃሴ ሲያደርግ ነው የሚታየው። ጥቁሩ ብቻ ሳይሆን ከጥቁሩ ጋር የቆሙ ነጮችም ጭምር።
ይሄ ምንም ጥያቄ የለውም። ጥያቄው የጆርጅ ፍሎይድ ጥያቄ ሁላችንም እንዳየነው በጣም ሰላማዊ ሆኖ እየተጓዘ ነው። እንዲያውም ብዙዎቹ ወጣቶች ከጥቁሩ ይልቅ ነጩ ነው ወጣቱ ነው ይሄንን የፖሊስ ወንጀል በአይናችን ያየነው። እዚህ ኒውዮርክም የዛሬ ስንት ዓመት በአይናችን ያየነው ታፍኖ የሞተው ይሄ ተለመደ። ይሄንን ለመቃወም የሚወጣው ወጣት አለ። ያንን ግን ወደ ሌላ አቅጣጫ በመቀየር ሱቅ መስበር፣ ከተማ የሚያደርጉ ኃይሎችም አሉ። እነዛ ሁሉንም ጥቁርም ነጭም የተለያየም ቀለማ ሊኖሩ ይችላሉ። ዞሮ ዞሮ ምንድነው በእንደዚህ አይነት ግርግር ጊዜ ይሄ መኖሩ አለ። ነገር ግን ለእኔ አሁን አንተ ቅድም ወዳረከኝ ነገር አሜሪካን ውስጥ ሲስተሚክ ሬሲዝም አለ የሚለው ክርክር በፖለቲከኞቹ የአሜሪካንም ህብር ማህበረሰብ እኩል መሰንጠቅ የሚችል ቋንቋ ነው። ለምሳሌ አንዳንዱ ጓደኝነት የመረጠ ጓደኛ ይሆናል። ትምህርት ቤት የሚሄድበትም አካባቢ የሚኖርበት ዚፕ ኮድ ሳይቀር ከሚፈልጉት ሰዎች ጋር ይመኖር አለ። ነገር ግን እኔ እዚህ ቦታ መሄድ አትችልም፣ እዚህ ሱቅ መግባት አትችልም፣ እዚህ ትምህርት ቤት መሄድ አትችልም ተብሎ የሚከለክል ነገር የለም። ነገር ግን እንዳልከኝ ህጉ፣ ዳኞቹ ትክክለኛ ፍትህ ይፈርዳሉ ወይ? ለምሳሌ የባይደኑ ጊዜ 1994 ብዙውን ማሪዋና የያዘ ወጣት ሳይቀር ለከፍተኛ ወይኒ ቤት ጨምሯል። ያ ምንድን ነው? ያ የወጣው ህግ ኢት ወዘ ሬሲስት ህግ። እኔ ያንን ህግ ያንን የፈረመ ሰውዬ ለእኔ ጥቁሮች ስርዓት የላቸውም መቀጣት አለባቸው ከሚል የመነጨ ነው ያ ህግ ማለት ነው። ተሻረ ያ ህግ። ሌሎችም ህጎች መሻሻል ያለባቸው ብዙ ህጎች አሉ። በተለይ ፖሊሶች ቅጥርን በሚመለከት አሁን በዚህ በጆርጅ ፍሎይድ ምክንያት ብዙ ነገር እየተቀየረ ነው። እንደሚቀየርም ተስፋ አለኝ። አሁንም ዊስኮንሳን የተፈጠረውን ፖሊሶችን በህግ ተጠያቂነት የማድረግ ስራ መቀጠል አለበት። ያ የአሜሪካ ችግር ባለፈው ታሪካ የመጣም ነው፣ ይቀጥላልም። ግን እኔ እንደማምነው ድረስ አሜሪካ ከሌሎች ሀገሮች በተለይ ከአውሮፓን በለው ከምን ለጥቁሮች የባሰ ክፉ ሀገር ነው ብዬ አልቀበልም። የአውሮፓን ተማሪ ሆኜ አይቼዋለሁኝ። ያ ፖሊሶቹ ሆነ አንዳንድ ቦታ ቤልጅየም ተማሪ በነበርንበት ጊዜ ቡና ቤት ስንገባ ያስወጡን አለ። በእኛ እድሜ ማለት ደንግጠን እኛም ወጣን። እዚህ እኮ ጥቁር አይገባም የተባልኩበት ቦታ አለ።
እሱማ አሜሪካም ውስጥ ለነጭ ብቻ የተባሉ ጥቁር የማይገባባቸው አካባቢዎች እና በይፋ አሰራሮች ነበሩ እስከ ስልሳዎቹ መጀመሪያ አካባቢ ድረስ።
እሱ ግልጽ ነው። በአሁኑ ሰዓት ያለብን ትልቁ ችግር የአሜሪካ በተለይ የህግ አስጠባቂ ሰዎች ተቃዋሚዎችን በሰላም ከማነጋገር ይልቅ ሽጉጥ የመምዘዙ ባህሪ በጣም አሳሳቢ ነው። በጣም በጣም አሳሳቢ ብቻ ሳይሆን አደገኛም ነው። ለምንድን ነው አሁን አይተንሆነ ሰሞኑን መሳሪያ ይዘው ሚሊሻ ሆነው ንብረታችንን አናስረካም ብሎ የሚተኩሱ ሰዎች ተነስተዋል አይደለም? አንዱ ወጣትም ሰው ሲገል አይተነዋል። ይሄ የመሳሪያና የዘር ነገር ከተደባለቀ ከባድ መጥፎ ነገር ነው። እዛ ላይ ለፖለቲከኞች ለጊዜው የፖለቲካ ብልጣብልጥ ሆነ የሰው ድምፅ ለማግኘት ከምትጠቀም ይልቅ ፖለቲከኞቹ ሪፐብሊካንም ዴሞክራቶችም ኢንዲፐንደንቶችም እዚህ ነገር ላይ በጥልቅ መወያየት አለባቸው። አሁን ለምሳሌ በሴኔተሩ ቀርቦ የነበረውን የቲም ስኮትን ፕላን ወዲያው ነው ዴሞክራቶቹ የጣሉት። ለምንድን ነው? ያ ካለፈ ለትራምፕ ምናልባት ድምፅ ያስገኛል የሚለው ፍራስ ስላለ ጀስት ስሮ ይታል ጋርቤጅን የጣሉት እና የፖለቲካ መሳሪያ ሆኗል። በተለይ የዘርና የጥቁር ነገር ሁልጊዜ ለስልጣን ለመምጫ መሳሪያ ነው የሚሆነው። ግን በዛ ስሌትም ባየው በ2016 ትራምፕ ያንን አነስተኛ የሆነ የጥቁር ድምፆች አግኝቶ ፕሬዚደንት አሁን ከዛ በጣም የተሻለ ቁጥር ያገኛል። ጆ ባይደን የጥቁሮችን ድምፅ ያገኛል። ነገር ግን ጆ ባይደን ሊያገኝ የማይችለው ነገር የሚሆን ምንድን ነው? የሰበርባን ያሉት በተለይ የብዙ የኮሌጅ ተማሪዎች፣ የማዘሮች፣ ሴቶች ድምፅ አገኛለሁ የሚለው ተስማ በዚህ በተለይ አሁን በተፈጠረው ይሄ ሎ ኤንድ ኦርደር የከተማ ማቃጠል የመሳሰለው ነገር ብዙውን አስደንግጦታል። ምክንያቱም ከተማ የሚቆም ነገር አይደለም ይሄ። እና የባይደን ትልቁ ችግር ምንድን ነው? ተስፋ ያደረገበትንም ድምፅ የሚያሳጣው ነገር ይሆናል። ትራምፕ ግን ካለፈው በ2016 የተሻለ የጥቁር ድምፅ ያገኛል። ስለዚህ በዛ ስሌት ከሆነ ትራምፕ ከ2016 የተሻለ የጥቁር ድምጽ አለው፣ ምንም ጥያቄ የለም።
አቶ ተርላርሶ እንደሚሉት የአሁኑ ሁኔታ የተፈጠረው በትራምፕ የአስተዳደር ዘመን ነው ብለው ጆ ባይደን ሲከራከሩ ነበር ሰሞኑን። በሌላ በኩል ደግሞ ፕሬዚደንት ትራምፕ ጆ ባይደንን ከመረጣችሁ እጅግ የከፋ ጊዜ ነው የሚጠብቃችሁ ብለው ተናግረው ነበረ እና ይህንን ሁኔታ ሲመለከቱት ትራምፕ የስርዓትና የህግ ፕሬዚደንት ከሆኑ ለምንድን ነው እንዲህ አይነት ሁኔታዎች በሳቸው የአስተዳደር ዘመን እንዲበዝተው የሚታዩት?
ወል አቶ ሰለሞን አንተ ብታውቀው ይሄ ግርግር ለምሳሌ ኒውዮርክ ላይ ጥሩ ምሳሌ አለኝ። ዴሞክራቲክ ሜየር አለን፣ ዴሞክራቲክ ገቨርነር አለን። ተኩስ ኒውዮርክ ይሄ ሳመር ሲተኮስ ነው የሚያድረው። ሊሞት ማለት ነው፣ ሊቆስል ማለት ነው። ክራይም ጨምሯል። ክራይም የጨመረበት ምክንያት ዋነኛው ምንድን ነው? ፖሊሶች የችግሩ የዚህ የዘሩ ችግር የዚህ የጥቁር ህዝብ በእኛ ላይ የሚደርሰው መከራ ምክንያቶች በመሆኑ ገንዘባቸው የተሰጣቸው አላግባብ ገንዘብ ይነሳ ተብሎ አንደር ከቨር የሚባሉ ፖሊሶች ወደ 600-700 በየመንደሩ ይበተኑ የነበሩ ሰዎች ሁሉ የሉም። ስለዚህ ዛሬ ከተማ ውስጥ አንድ ሽጉጥ ብትተኩስ ማንም ከበተኮስ በፊት ድሮ ማስቆም ይቻል ነበረ፣ እነዚህ እየተበተኑ ይይዙ ስለነበረ። አሁን ከተማው በሽጉጥ ብቻና በጠመንጃ ሆኗል፣ ጦርፏል። ከሳመር ላይ በመሞት ላይ ያለው ቁጥር እንደ ቺካጎ ባይጋነን ይሄ ነው። ቺካጎን ብትሄድ ያለው ችግር ይሄ ነው። ፖርትላንድ በል ምን በል የዲሞክራቲክ ገቨርነሮችና ሜየሮች ያሉበት ከተማ ሁሉ ጥይት ጦፏል። ለዚህ ተጠያቂው ማን ነው? ትራምፕ የፌዴራል ገቨርነር ፕሬዚደንት ነው። ሎካል ደረጃ ሄዶ ይሄንን የማስጠበቅ ስራ የለው። ስለዚህ ፖሊሶች ስራቸውን አይሰሩም። አሁን በሚደንቀው ሁኔታ ዛሬ ፖሊስ ይደርስልኛል ብለህ ብዙ አንዳንድ ጊዜ መሞከር አትችልም። በጣም በሚያሳዝን ሁኔታ እኛውም በሰቦይ ነው የምንሄደው። ቪላ ይዞ ሰቦይ ላይ ድሮ በሰቦይ ስትሄድ ቢያንስ በአንድ መኪና ላይ አንድ ፖሊስ ታያለ። ስለዚህ እንቅልፍን የሚገተኛ ብትል የለም። አሁን ያ የለም። እና ለዚህ ተጠያቂው ትራምፕ ነው ብሎ ባይደን የሚያደርገው ሙከራ አለ። ለዚህ ተጠያቂው ፖሊስ ለፖሊስ የሚሰጠው ገንዘብ መቀነስ አለበት። በዚህ ምክንያት ብዙ ፖሊሶች ከወንጀለኛ ጋርም ማባረር ማሳደድ ትተዋል፣ አቁሟል። ስለዚህ ትራምፕ በዚህ ተጠያቂ ሊሆን አይችልም፣ በምንም አይነት በዚህ ተጠያቂ ሊሆን አይችልም። ስለዚህ ተጠያቂዎች ልክ አሁን እንደ ኮቪድ ለምሳሌ ኒውዮርክ አሁን በኮቪድ ደህና ነን፣ ከ1% በታች ነን፣ ትምህርት ቤቱ ለጊዜው አልተከፈተም፣ ቴስት ተደርገናል። ለዚህ ክሬዲት ማን ነው የሚወስደው? ከካሊፎርኒያ እኛን ለምን ተሻለን? ሁሉም አንድ ነበር የሚልበት። ካሊፎርኒያ ፓርቲውን አጧጧፈ፣ በየቢቹ ሲሮጡ ዋለ፣ በሽታውን ረጨ። እኛ አትሊስት ፈርተን ያው ከኤፕሪል ጀምሮ በተባለው መሰረት ይሄደን ነው ራሳችንን ለመጠበቅ የሞከረ። ስለዚህ ለዚህም ተጠያቂ መሆን የሚገባው ገቨርነሩና ሜየሩ ናቸው። በዚህ ክሬዲት እንሰጠዋለን ለኮቪድ ለእኛ ገቨርነር፣ ካሊፎርኒያው በዚህ አያገኝም። ለክራይሙ መባዛት ገቨርነሩ ስንጠይቀው ተጠያቂው ሜየሩ ነው ይልሃል። ሜየሩ ደግሞ የተለመደ ነገር ነው፣ ሰው በኮቪድ ምክንያት ስትሬስ ስለሆነ ጥይት በተኮሱ ምንም አይደለም እያለ ያፌዝብናል። ስለዚህ ተጠያቂ ሊሆን አይችልም። የባይደን ክርክር ለዚህ ለተኩሱና ለምኑ ተጠያቂው ትራምፕ ነው የሚለው ታች ወርደ ስታየው አይሰራም። ሰው ይስቅበታል። በዚህ ትራምፕ ተጠያቂ ሊሆን አይችልም በምንም አይነት።
የኮቪድን ነገር ካነሱ አይቀር መቼም ኒውዮርክ ቀዳሚዋ ነበረች፣ በኮቪድ መስፋፋት መጠንም በሞቱ መጠንም መሪዋ፣ የመጀመሪያዋም መሪዋም ነበረች እስከ ቅርብ ጊዜ ድረስ ይታወቃል። እስቲ ወደዚህ ነጥብ ከመግባቴ በፊት አንድ ጊዜ እንጨርስና ከዚህ ከቀለም ጋር ከቆዳ ቀለም ጋር የተያያዙ ነገሮችን በተለይ የአፍሪካ ሀገሮች የፕሬዚደንት ትራምፕ አስተሳሰብ ፍልስፍና አሜሪካ ትቅደም የሚለው ዩናይትድ ስቴትስ የምትሰጣቸውን ድጋፎች በተለያዩ መንገዶች ሊቀንስ ይችላል ከሚል ስጋት በመነሳት፣ በሌላ በኩል ደግሞ በአንድ ጊዜ ለአፍሪካውያን ሀገሮች ትንሽ አስቀያሚ የሆነ ቃል ተናግረዋል በጅምላ በሚል ፕሬዚደንቱ ቅር የተሰኙ ነበሩ። እንዲህ አይነት ሁኔታዎችና አባባሎችን እንደ ትውልደ ኢትዮጵያ ሰው፣ ትውልደ አፍሪካ ሰው እንዴት ነው የሚያያቸው?
ይሄ ነው እንግዲህ የትራምፕ ችግሩ ምንድን ነው። ለምሳሌ አፍሪካውያንን በጅምላ እንዲህ አይነት አጸያፊ ስድብ ብዙውን ሰው አስቆጥቷል። መሆንም የነበረበት ምንድን ነው ይሄ እንዲህ አይነት ወይም በፎለምታን ብለው ወይም ባለመበት ይቅርታ መጠየቅ ተገቢ ነበር። ይሄንን በዲፕሎማቲክ ቻናል ይጠይቁ ይጠየቅ አላውቅም። ይሄ ነው እንግዲህ የአንድ መሪ ብዙ ጊዜ የፈለገውን ነገር የመናገር አደጋው ይሄ ነው። ይሄንን ከሌሎች ከማንኛውም የፖለቲካ ሰዎች እንዲያ ነገር አጥብቅም። ነገር ግን በተግባር ሲታይ አሁን ትራምፕ አፍሪካን አሁን ለምሳሌኛ በዚህ በህዳሴው ግድብ ምክንያት ዘመኑ ተፈጠረ የተባለው 130 ሚሊዮን ብር በዚህ የተባለው እሱም ገና ጭብጡ ያልወጣው ነገር ነው። ስለዚህ ብዙ አናገረ። ነገር ግን ኢትዮጵያን ወይም ሌሎች አፍሪካ ሀገሮችን የመጉዳት ፖሊሲ ሊኖረው አይችልም። እንዳልከው አሜሪካ ፈርስት የሚለው እንትን ኢትዮጵያንን ሌሎችም አፍሪካኖችን አሜሪካንን በማስቀደም ሊጎዱ ይችላሉ የሚለው ነገር አሜሪካ በመሰረቱ በተለይ ለኢትዮጵያ ለኛ ሀገር በብዙ መንገድ ለክፉም ጊዜ የደም በማቅረብ በመሳሰሉ ነገሮች ይችላሉ። ምናልባት እንደሚመስለኝ የኢሚግሬሽን ፖሊሲው አላውቀውም በእርግጥ እዛ ላይ የተለየ ነገር በአፍሪካውያን ላይ ተፈጥሮ እንደሆነ አላውቅም። ግን ያ የትራምፕ አድሚኒስትሬሽን አላውቅም እኔ አንዳንድ ጊዜ ሁሉም የተባለው ነገር ይተናይልም እንጂ ትራምፕ በጣም ፌመስ የሆነ ከሆኑበት አገሮች ውስጥ ዛሬ አሉ የት ነው ህንድና ናይጄሪያ ነው የሚል ነገር አድርጌያለሁ። እርግጠኛ አይደለም ዛሬ ያው ኢትዮጵያ ውስጥ ስለ ትራምፕ አድሚኒስትሬሽን ምን ይሰማቸዋል ብሎ ጠይቆ ሚዛና የሆነ ነገር ቢቀርብ ደስ ባለኝ ነበር። ግን እንደኔ የትራምፕ አድሚኒስትሬሽን በህዳሴውን ግድብ በሚመለከት ውስጥ በዚህ በሴክሬታሪ ኦፍ ትሬዠሪው በግምጃ ቤቱ በኩል የተጀመረው ነገር ቅሬታ ነበረን ከመጀመሪያው ጀምሮ። አግባብም አልነበረም ተገቢም አልነበረም። እኛንም ለመጫን የተደረገው ፖሊሲም ትክክል አይደለም። ውይይቱ ከአሜሪካ ደራደሪነት ወደ አፍሪካ ከሄደም በኋላ አሁን እንደገና እንደመሰለኝ ትራምፕ ትንሽ ተደፈርኩ አይነት ነገር ስሜት ያለ ይመስለኛል። እንዴት አንድ ደሃ የሆነች ኢትዮጵያ አፍሪካ የምትባል ሀገር እኛ ምንላትን አትሰማም የሚልና ስሜት ያለበት ይመስለኛል። እንዲህ አይነት ነገር በመሰረቱ ተገቢ አይደለም። አንድ ትልቅ ሀገር ከሚመራ ሰው ሆደ ሰፊ መሆናል። እንደውም አፍሪካን ግድቡ ሲያልቅ ኢትዮጵያ ሄጄ ጎበኛለሁ ባለ ጊዜ እኛ ተደስተ ነበረ። ይህ ሰውዬ እውነትም ስለ ኢትዮጵያ ግድብ ፍላጎት አለው ይደስታል የሚለው ሌሎች አፍሪካ ሀገሮች ያለው ስሜት አለ። ነገር ግን በአጠቃላይ ትራምፕን ዘረኛ ነው የሚል እዚህ የምንሰማው አይነት ለምሳሌ እዚህ አሜሪካን ሀገር በጥቁር አሜሪካኖች እና በዴሞክራቶቹ ያለው ጥላቻ አይነት በትራምፕ ላይ አፍሪካ ውስጥ ያለ አይመስለኝም። በቀጥታ አፍሪካን የሚጎዳ ነገር እስካሁን አላደረገም። እርዳታን አፍሪካን የሚጎዳ እርዳታ አልከለከለም እኔ እስከሚገባኝ ድረስ። እና ያ ነው እኛ መመዘኛ መሆን ያለብን። ከአፉ በወጣ ለምሳሌ ይሄ አጸያፊ የሆነ ቃል አፍሪካን በሚሰድብ የአፍሪካ ህብረትንም ሌሎችም አፍሪካውያን አውግዘዋል። ይሄን ማንም የሚቀበል ነገር የለም። አፍሪካውያን ስለ አፍሪካ እውቀቱ በጣም የተወሰነ ሊሆን ይችላል። በእርግጥ ነኝ ይሄን ምንም ጥያቄ የለውም። ሌላው ቢቀር ልጅቱ ለምሳሌ ሄዳ ኢትዮጵያ ውስጥ አይታለች የኢትዮጵያ ባህል እንኳን ምን እንደሚመስል እና ምን ያህል ከሱ ጋር እንደሚገናኙ ከሄዱበት ግብዣ ሚስትየውም አፍሪካን ሄዳ ጎብኝታለች። እንደዚህ አይነቱ ነገር ለፕሬዚደንቱ በንጹህ መንፈስ ከቀረበ ይሄ ሰውዬ እኔ ሰው የሚጠላ ጥቁር የሚባል የሚጠላ ሰው ነው ብዬ አላምንም አላየሁም። እርግጥ ነው ለምሳሌ በጣም አጸያፊ የሆነ ነገር ጥቁርን በሚመለከት ትራምፕ ተናግሮ ቢሆን ኖሮ እስከዛሬ በጣም እንደዚህ ነጻ በሆነ ሰው በስራ ዓለም የሚያውቁ ሰዎች አንድ ቴፕ ነበር የሚበቃው ትራምፕን ከስልጣን ለማባረር። በኔ ይሁንብህ ትራምፕ ክፉ ነገር የአሜሪካኖችን በአንድ በዚህ በኤን ወርዶ በመሳሰለ ነገር ተናግሮ ተገኝቶ ቢሆን ኖሮ ዛሬ ይሄ ሁሉ ጋዜጠኛ መከራውን አያይም ነበር። ያንን ለፓብሊክ አውጥቶ ይሄን ሰውዬ በቀጥታ ከህዝብ ጋር ለማጣላት አልተቻለም። በእውነት ነው ብለህ በእጃዙን የሚነገረን ነገር ሁሉ አሁን የአፍሪካን ጉዳይ አፍሪካንን ስለመስደቡ እነዚህ ከቁም ነገርም ቆጥሮስ እስካሁን የሰማነው ነገር የለም። እሱንም እንኳን ለሚዲያ በጣም አንዳንድ የአፍሪካ ተቆርቋሪ ሰዎች ካልሆነ በስተቀር የአሜሪካ ሚዲያ እንዲህ አይነት ለአፍሪካ ያለው ግምትም የአሜሪካ ሚዲያ እንደምታውቀው ነው ከዘገባው አንጻር ስለ አፍሪካ ምን የሚዘገብ ነገር አለ። እና ትራምፕ ያ ጸያፊ ቃሉ ይቅርታ በሰዓቱ ጠይቆም እንደሆነ በአምባሳደሮች በኩል እርማት ተደርጎ አላውቅም። ነገር ግን በእውነት ነው የምለው ይሄ ሰውዬ ድጋሚ ከተመረጠ ለአፍሪካ በተለይ እኛን ህዳሴ ግድቡ በሚመለከት ውስጥ እጁን ወደኋላ ሰብስቦ በስነ ስርዓት ጉዳዩ አልቆ ቢመቸው እንዲመርቅና እንዲጎበኝ ሀገሩን ቢፈቀድለት ደስታዬ ነው። ነገር ግን ጠላት የአፍሪካ ጠላት ዘረኛ የሚባለውን ነገር በአፍሪካውያን ዘንድ ብዙ ተቀባይነት ያለው አይመስለኝም እስከማምን።
እስቲ አሁን ወደ ኮቪድ-19 ጉዳይ እንምጣና እንግዲህ ቀደም እርሶ ተቀስ እንዳደረጉት እስከ ኮቪድ-19 ድረስ በርግጥ ምጣኔ ሀብቱም የአሜሪካ በከፍተኛ ደረጃ ያሻቀበ ነበር። በጣም እየተጠናከረች ነበረች በብዙ መስክ። ኮቪድ-19 መጣ፣ ሁሉም ነገር ወደ ኋላ ተመለሰ። ከምጣኔ ሀብቱ ከማህበራዊ ግንኙነቶች ጀምሮ እና ፖለቲካውም ተጧጧፈ በዛ ምክንያት። ለዚህ ዴሞክራቶቹ ብዙዎች ተጠያቂ የሚያደርጉት ፕሬዝዳንት ትራምፕ ነው። ከመጀመሪያው ጀምሮ በማጣጣልና በማናናቅ የህመሙን የወረርሽኙን ስፋትና ችግር እርሶ ምን ሐሳብ አሉት በዚህ ላይ?
አቶ ሰለሞን አሁን እንኳን በዚህ ሰዓት እናንተ ቁጭ ብለን ኮቪድ ሚስጥር ነው የሆነው። በእውነት ነው ብለን ኮቪድ ለሁሉም ሰው ሚስጥር ነው የሆነው። በዚህ ሰዓት ቫክሲኔሽን እንኳን ቢኖር ቫክሲኔሽኑ ለምን ያህል ጊዜ ያድናል ተብሎ እንኳን አይታወቅም። በሽታው ይዟቸው ከጥቂት ወራቶች በኋላ እንደገና ደግሞ ኢንፌክትድ የሆኑ ሰዎች አሉ። ስለዚህ ይሄ ለባለሙያዎቹ ራሱ ያስቸገረ በሽታ እንኳን ለፖለቲከኞች። በዚህ ላይ እንግዲህ ትራምፕ እንደምታውቀው በሽታው እንደጀመረ በእርግጥ ነው ከWHO ዓለም ጤና ድርጅት ቀድሞ ፍላይት ባን አድርጓል። ይሄ እንግዲህ የመጀመሪያው ስራ ማለት ነው። ከዛ በኋላ ነው WHO ባን ያደረገው። ማስክን በሚመለከት እስከ ቅርብ ጊዜ ድረስ ኒውዮርክ ማስክ ማድረግ ይጠቅማል አይጠቅም የሚለው ግርግር አልተፈታም ነበር። አሁን ማስክ አለ። እስከ ቅርብ ያለፉት አንድ ወር ደግሞ ጀምሮ ማስክ አናደርግም ያሉት እነ ቴክሳስን ማየት አለ። ስለዚህ ይሄ በአዋጅ አሁን ዲሞክራቶቹ መናገር ያለባቸው አንድ ነገር እና ሊናገሩት ያፈልጉት ምንድነው? የቻይና መፍትሄ ነው ለኮቪድ ብሎ መናገር ነበር ያለባቸው ሳይዋሹ። ማለት ምን ማለት ነው? ድፍን አሜሪካ ኒውዮርክ በሽታው እንደታየ ካሊፎርኒያ ገና ትንሽ ብልጭ ብልጭ እንዳለ ሌላው አሜሪካን ውስጥ ምንም ባልነበረበት ጊዜ ማድረግ የነበረበት ነገር ቢኖር ምንድነው? ትራምፕ እንደ ቻይና ውሃን እንደተደረገው ከተማውን መዝጋት ነበር። ግጥም አድርጎ መዝጋት ነበር። አንድ የሀገር መሪ ይህንን የሚያክል ኢኮኖሚ ያለበት አገር ይዞ ለምን ያህል ቀን እንኳን መዝጋት በማይታወቅበት ጊዜ ከተማውን ጸጥ አድርግ ቢባል ኖሮ የአሜሪካ ኢኮኖሚ አሁን ካለበት የባሰ ገደለ መግባቱ ማንም አይጠራጠር። ምክንያቱም አንደኛ አሜሪካ ቻይና አይደለም። በአዋጅ አሁን ለትራምፕ የሚሉት ምንድን ነው? ኮኦርዲኔትድ የሆነ የፌዴራል መንግስት ሪስፖንስ አልነበረው ማለት እየተባለ ነው የሚወራው። ትራምፕ አድሚኒስትሬሽን ያደረገውን ከሌሎችም የተሻለ ነገር ቢሆን ምንድነው? ያልተዘጋጀ ነው። የኦባማ አድሚኒስትሬሽን ፕላን ነበረኝ አለ። ይሄን እንደዚህ አይነት በሽታ ሲኖር እንዴት አድርገህ ታከል ለምታደርገው ነገር ግን ፕላን ካለ ምንም ነገር ማቴሪያል የሚባል በሌለበት አንድም ልብስ መከላከያ የሚባል ነገር ቬንቲሌተር የሚባል ኒውዮርክ የራሱ ቬንቲሌተር ለሌላ ጊዜ የሸጠበት ዘመን ላይ ይሄን አድሚኒስትሬሽን ኦቨርናይት የኦባማ ፕላን ነበረ። ነገር ግን ባዶን የሆነ መደርደሪያ በመሳሪያ ሞልቶ አሜሪካንን ያድን ነበር ብሎ አንድ ሰው ይነግረኝ የሚችለው ምንድነው? ይሄ ትልቁ ጥፋት የተደረገው ነገር ቢሆን ምንድነው? አሜሪካ የጤና ደህንነት ልክ እንደሌላው ቴሮሪዝም እንደምትለው አገሪቱ በከፋ አደጋ ጊዜ ራሷ የምታመርተው ዕቃ እንዲያይኖራት ያደረገው ማን ነው? ባይደን ያለፈው አድሚኒስትሬሽን በሙሉ። ስለዚህ እንዴት አድርገ ነው አንተ ለምሳሌ አሜሪካ የጦር መሳሪያ ሳይኖራት ጦር አትገጥም አትችልም? ይሄ የጤና ጦርነት ባለበት ጊዜ ሼልፉ ባዶ ነበር። ኒውዮርክ ባዶ ሼልፍ ነበረው። ከዛ ጩኸት መጣ። አረባካችሁን ምን ተባለ? እየተሯሯጠ ይሄ ሰውዬ አልጋም ተዘረጋ፣ እቃም ተሰበሰበ። በሰዓቱ በነበረው ሁኔታ ሪአክት አድርጓል ይሄ ሰውዬ። ይሄንን ማድረጉን ማናቸውም ክሬዲት ሰጥቶ አላየሁም። ለምሳሌ ኮሞ በዛ በኤፕሪል ሜይ ከትራምፕ አድሚኒስትሬሽን ጋር እየተነጋገረ ይሄን አድርጉልኝ፣ ይሄን አምጡልኝ፣ አልጋ ፈልጋለሁ፣ ቬንቲሌተር ፈልጋለሁ የተባለው አንድም ሳይቀረው ነው ኒውዮርክ ያገኘው። የሰው ህይወት የጠፋው ለምንድን ነው? በሽታውን ማንም የሚያውቅ የለም። በተለይ እዚህ በእድሜ የገፉ የጠኑ ሰዎች ቦታ ውስጥ ማገገሚያ ውስጥ ኒውዮርክ የሞተው 400 ከዛ በላይ በእነሱ ምክንያት ነው። እዛ ለተደረገው ጥፋት ተጠያቂው ገቨርነር ኮሞ ነው፣ ሌላ ሰው አይደለም። እሷ መጽሐፍ ጽፎ ራሱን ነጻ ሊያደርጋቸው ግን እኛ የኖርንበት ነገር ነው። በኮቪድ የተያዙ ሰዎችን መልሰው ከመጠለያ ቦታ አስገቡ፣ አለቀ ሰው። ሌሎች ለምሳሌ እነ ፍሎሪዳ እነ ቴክሳስ ከዛ ተምረው ከዛ በተሻለ ሁኔታ ሰርተዋል። ለዛ ተጠያቂዎቹ ሎካል ገቨርንመንቱ ገቨርነሩ እንጂ ኒውዮርክ እኔ የተሻልኩ ነኝ ይሄን ያህል ሰው ቢሞትብኝም ተቆጣጥሬያለሁ ካሊፎርኒያ በጣም ትንሽ ብዛት ያለው ዛሬ ሬከርድ ሰባል 700,000 700,000 ኢንፌክተር ሆኗል። ተጠያቂው ማን ነው? ገቨርነሮቹ ናቸው። የፌደራል ገቨርንመንቱ ዋናው ምንድነው? መሳሪያዎች አቅርቧል። ቴስቲንጉም ቁጥሩን እናንተ እንደምታዩ ነው እየጨመረ መጥቷል። ሳይንሱም እያደገ መጥቷል። ስለዚህ እኔ ኦቨርኦል ስገምተው ትራምፕ የሚወነጀለው አሁን እንደማው በሱ ምክንያት 180,000 ሰው በላይ ሞቷል። እሱ ይሄን አድርገው ቢሆን ኖሮ ቁጥሩ አይሞትም ነበር የሚባል ግምት ነው አሁን በመደረግ ላይ ያለው። ኮምፔር እየተደረገ ከሌላው ሀገር ጋር ከአውሮፓውያን ሀገር ጋር አሜሪካ ትልቅ ሀገር ነው። አሁን አውሮፓን ብትደምረው ቁጥሩን አላውቅም ከአሜሪካ ትንሽ ነው የሚያንሰው በሞተው ቁጥር አውሮፓን አውሮፓ ዩኒየን የምትለው ብትጀምር። ለኛ ምሳሌ የሚሆነኝ ሀገር አቶ ሰለሞን ጀርመን ነው። ጀርመን ልክ እንደ አሜሪካ ፌደራል ሲስተም ነው ያለው። ምንድን ነው ያደረጉት? ሁሉም ጠቅላላ በሆነው ሐሳብ ላይ ተስማምተው ይሰራሉ ሁሉም ሪጅኖች። አሜሪካ ግን ኒውዮርክ በሽታ ሲይዘው ቴክሳስ ይቀልል ነበር። ካሊፎርኒያ እኛን አይመለከትም፣ ኒውዮርክ ኑሮ የከተማው ሰብዌው ምክንያት እንጂ በሽታው የለም። ትራምፕ እንግዲህ ጥፋት ነው ብዬ ትራምፕ የምለው ምንድን ነው? ባለሙያዎቹ የሚነግሩትን ነገር ይሰማል። ነገር ግን የማያስፈልግ ነገር ህዝቡን ሆን ብሎ ለማሳሳት አይደለም። ለምሳሌ ይሄ በሽታ ችግር የለውም አሁን በቅርብ ጊዜ ይጠፋላል። ይሄ ስህተተኛ አባባል ነው። ነገር ግን ይሄንን ይሄ ሰውዬ አውቆ ይሄን አደረገ ብዬ ለመከራከር፣ ለምሳሌ ዲተርጀንት ነገር ብሊች ብታደርጉ ምናምን ሊያጸዳው ይችላል ይሄን አንዳንድ እኔ ምን ስታየው ተገቢ ያልሆነ ነገር ተናግሯል ይሄ። ነገር ግን በዛ ምክንያት ብሊች ጠጥቶ አሜሪካ ህዝብ ለመሆኑ አቶ ሰለሞን የአሜሪካንን ፕሬዚደንት እየሰማን ይሄን ብላ ይሄን ጠጣ የሚል ህዝቡም አይደለም። ህዝቡም እኮ ይሄን ያህል ደንቆሮም አይደለም። እኔ በጅል ብሊች ጠጣ ብትለው የሚጠጣ ሳናት። ስለዚህ ሚዲያው ግን እንደ ዜና ነው የሚቀርበው። ትራምፕ ተጠያቂ ነው ይሄን አድርጎ አለ ነው። ስለሰራው ነገር ከመስማት ይልቅ የማያስፈልግ ነገር ስለተናገረው ወይም ከፎች ጋር ተጣላ ከከሌ ጋር ተጋጨ አይሰማም በሳይንስ አያምንም የመሳሰለው ነገር የሚናገሩ ሰዎች ፖለቲካ ነው። ለእኔ ይሄ ፖለቲካ አነጋገር ነው። ለምንድን ነው አሜሪካ ውስጥ ማግኘት የሚገባውን አሁን ሐኪሞች የምንለብሰው ልብስ አጣን፣ ልብስ በማጣት ምክንያት ሐኪሞች ለዚህ ተጋለጡ? በዚህ አይደለም፣ በሐኪሞቻችን ላይም የደረሰው አደጋ በሌሎቹ ላይ የደረሰው አደጋ ከቁጥጥር ውጪ በሆነ መንገድ የሆነ አደጋ ነው። ለዚህ የአሜሪካ ፕሬዚደንት ተጠያቂ ነው ብሎ ሰው ሲነግረኝ እኔ በጣም ይከብደኛል። ምክንያቱም እያንዳንዱ ሞት አሳዝኗል። ማንንም ሁሉንም ያላሳዘነ የለም። ነገር ግን ይሄ የአመራር ችግር ነው በአመራር እጦት ነው እንዳትል፣ አሁን እንኳን አቶ ሰለሞን ኦገስት ውስጥ በየቀኑ 1,000 ሰው ሲሞት ምክንያቱ ምንድን ነበረ? የዕቃ ማጣትና የዕቃ ማጣት አይደለም፣ በንዝላልነት ነው። ወጣቶች አንሰማም አሉ። ፓርቲ እያደረጉ ተመልሰው በየቤቶቻቸው ይሄዳሉ። ወላጆቻቸውን በከሉ። በዚህ ሰበብ የሞተውን ቁጥር ስታይ ወጣቱ ራሱም አልሰማም አለ። ይሄንን እንደ ቻይና በወታደርና በሩን ዘግት በመጠበቅ የምታቆመው አገር አይደለም። አሁን ዩኒቨርሲቲ ውስጥ የምታየው ነው። ተማሪዎች አሁን እንደገና ኢንፌክሽኑ እየጨመረ ነው፣ እነሱንም እያገዱ ነው። ስታየው የህዝቡ ጠባይ ፕሬዚደንቱ የሚለውጠው ጠባይ አይደለም። ምንም ማድረግ አይችልም። አንድ ሀገር መሪ በመለመንም ባካችሁን ይሄን አታድርጉ። አሁን እንግዲህ እስከ ቅርብ ጊዜ ድረስ ማስክ ስለ ማስክ የትራምፕ አቋም ብዙ የሚወቀስበት እኔም የሚወቀስበት ጉዳይ ቢኖር እሱ ነበር። ማስክ አስፈላጊ ነው ተብሎ የተነገረውን ገፍቶ እስከ ቅርብ ጊዜ ድረስ ማንገራገር ነበረ። ያ ትልቅ ስህተት ነው። ምክንያቱም ለፕሬዚደንቱ ማስክ አድርጉ ብሎ መናገር ከባድ ነገር አልነበረም። አሁን እንደሚለው ማለት ነው። ይህንን ቢያደርግ ኖሮ በሰዓቱ ምናልባትም እንደሚባለው ትራምፕን የሚሰሙ ሰዎች አሉ። ግን የአሜሪካ ወጣት ትራምፕን ይሰማል ብሎ አንድ ሰው ቢነግረኝ እኔ በጣም ይደንቀኛል።
አሜሪካውያን ከባህላቸው፣ ከዳበረ የፖለቲካ አስተሳሰባቸው፣ ከማህበራዊ ግንኙነቶቻቸው በመነሳት መሪዎቻቸውን ይሰማሉ። በአብዛኛው ፕሬዚደንቱ የሚለውን ይሰማሉ። ብዙ ጊዜ እንደምናየው
አሁን ለምሳሌ የአሜሪካ
ሮል ሞዴል ነው፣ አርአያቸው ናቸው።
አሁን ለምሳሌ እኔ ኒውዮርክ በየቀኑ ሰማይ የነበረው ከትራምፕ ንግግር ይልቅ ገቨርነሩ ይለኝ ነበር ሰማይ ነበረው። ለምንድን ነው? የእኔ የቅርብ ጉዳዩን የሚከታተልልኝና ሁኔታውን የሚያውቀው እሱ ነው እና በቀጥታ ምስሙን የምንሰማው ይሄ ነው። ሌሎቹ ለምሳሌ ኒውዮርክ ላይ የተደረገው ነገር ያዩ የፍሎሪዳ የቴክሳስ ሰዎች ከዚህ ሊማሩ አልቻሉም። ፖለቲከኞች አይደሉም። ኒውዮርክ የደረሰው ነገር እኛ ጋር አይደርስም ብለው እንደ ልባቸው ሲፈነጩ የነበሩ ሰዎች ተጠያቂዎች እነሱ ናቸው።
አቶ ተድላ፣ እስቲ በመጨረሻ አንዲት አጭር ጥያቄ ላንሳሉት እንደው በጥቂት ቃላት የሚነግሩኝ። ፕሬዚደንት ትራምፕ በቅርቡ ሲናገሩ የአሜሪካ ሕዝብ ለሚቀጥለው 4 ዓመት ይመርጠኛል አሉና ምናልባት 12 ዓመትም ሊሆን ይችላል አሉ። ግን እርሶ ተናገር ውስጥ ድምጽ ስጡ ቢባሉ ይደግፋሉ? ለ12 ዓመት እንዲመረጡ ፕሬዝዳንት ትራምፕ?
አይ 12 ዓመት እንዲመረጥ አልፈልግም። ምናልባት የሚቀጥለውም ከትራምፕ በኋላ ሪፐብሊካን ይመረጣል የሚል ግምት ከእስከ 12 ሊሆን ይችላል። አሁን ለምሳሌ ሂለሪ ተመርጣ ቢሆን ኖሮ የኦባማ ሰርድ ተርም ነበር ሊባል የነበረው። ስለዚህ በዛ አይን ኦባማ 12 ዓመት ተመረጠ ማለት ይችላል። በዛ መልክ ከሆነ እሱ ቢሆን በጣም ከባድ ነው የሚሆነው። ያንድ ፓርቲ በመተከታታይ ከተመረጠ በኋላ ለሶስተኛ ጊዜ የመመረጥ እድሉ በጣም ነው። ትራምፕ መቼም ሌላው ቢቀር ይሄንን ህግ የሚያውቅ ይመስለኛልና 12 ዓመቱ ያው ትራምፕ ብዙ ጊዜ እንደ ጨው የማጣፈጫ ነገር አንዳንድ ጊዜ ይጥላልና በዚህ መልክ መለስተኛ አቶ ሰለሞን።
አቶ ተርላስፋው መቼም ለሰጡኝ ስፋት ያለው ትንታኔ፣ ማብራሪያ፣ ትችት እና አስተያየት እጅግ በጣም አድርጌ አመሰግናለሁኝ። በአድማጮች ስም እንግዲህ የምርጫው ሁኔታ እየተቃረበ ነው። ወደፊትም እየተመላለስኩኝ እንደዚሁ ሐሳቦን አስተያየቶን መጠየቅ አይቀርም። ሌሎችንም ሰዎች እየጋበዝኩኝ ከእርሱም ጋር እንዲከራከሩ ለማድረግ እጥራለሁኝ። ለዛሬ ለጊዜው እጅግ በጣም አድርጌ አመሰግናለሁ።
መልካም እንግዲህ አቶ ሰለሞን መልካም የሀገራችን 2013 ላለው ብለ መንገድ
ለእርሶም እንዲሁ ከነቤተሰቡ
እግዚአብሔር ይስጥልኝ።